የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ አርብ ነሐሴ 10 2011 ዓ.ም ተመረተ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል።
በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ አካባቢ ለመንግስት ሰራተኞች የቤት መስሪያ የተሰጠው ቦታ ለኛ ይገባል በሚሉ ወጣቶችና በጸጥታ ኃይሉ መካከል በተፈጠረ ግጭት የሞትና የአካል ጉዳት ደርሷል። የሞቱትና የቆሰሉትን ሰዎች ቁጥር ከገለልተኛ ወገን ለማጣራት ጥረት እየተደረገ ነው።
በአቅራቢያችን በሚገኙ የቀበሌው ነዋሪ ከመሆናችን አንጻር ቅድሚያ ተጠቃሚ መሆን አለብን በሚል ጥያቄ ምክንያት አስተዳደሩ ባዘጋጀው የፖሊስ ኃይል ትናንትና በተፈጠረው ግብግብ የሰው ሕይወት ጠፍቷል፣ የሰው አካል ጎድሏል።
ግጭቱ የተነሳው በቦታ ምክንያት መሆኑን ነው የዘረዘረ የአካባቢው ወጣት ነው። የአምባሰል ወረዳ ፖሊስ ዋና ኢንስፔክተር መኮንን የሻው ምላሽ አላቸው።
እንዳይመራብን እዚሁ ላይ እንሞታለን እንጋደላለን የሚል ሀሳብ ነበራቸው። በርካታ ጊዜ የጸጥታ ኃይል ማወያየቷቸዋል፣ አመራሩ ማወያየቷቸዋል።
ዝርዝር ዘገባ አለን። በመላው ኢትዮጵያ ማክሰኞ ይፋ የተደረገው የከፍተኛ ትምህርት መግቢያ 12ኛ ክፍል መልቀቂያ ፈተና ውጤት በተማሪዎችና በወላጆች ላይ ከፍተኛ ቅሬታ እንደፈጠረ ነው በስፋት እንዳስሰዋለን። ለዛሬ የጥበብ ታዛ እንግዳችንም አለ። እንግዳም ይኖረናል። ጸሐፊ ተውኔት መዓዛ ወርቁ ናት። እንግዲህ እንግዳችን
አጠቃላይ በሀገራችን ማህበራዊ፣ ኢኮኖሚ፣ ፖለቲካዊ ውስጥ ያለ ነባራዊ ወቅታዊ ነገር ይነካኛል፣ ይመለከተኛል። ከዛ እሱን አስባለሁ። ከዛ በተለይ ደግሞ ፍትሐዊ ያልሆኑ ነገሮች ያናግዙኛል፣ ያሳስቡኛል።
አብራችሁን ከዘለቃችሁ የሙዚቃ ምርጫም ይኖረናል። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
በደቡብ ክልል በተለያዩ ቦታዎች የተከሰቱ ግጭቶችን አስተባብራችኋል በሚል በቁጥጥር ስር የዋሉ ኢጄቶ ተብሎ የሚጠራው ኢመደበኛ ቡድን 9 አመራሮች በዋስትና እንዲለቀቁና ከውጭ ሆነው እንዲከራከሩ ፍርድ ቤት መወሰኑ ተሰምተዋል። በ50,000 ብር ዋስትና እንዲፈቱ ከተወሰነላቸው መካከል ጌታሁን ዳጉዬ፣ ታሪኩ ለማ፣ በላይ ባልጉዳ፣ ፋሲካ ለገሰ እንዲሁም ለገሰ ሃንቃርሶ ይገኙበታል። ይህ በእንዲህ እንዳለ የሲዳማ ዞን ምክር ቤት አዲስ አስተዳዳሪ መምረጡ ታውቋል። ምክር ቤቱ ግጭቶችን አባብሰዋል ብሎ አቶ ካሬ ቻውቻን ከስልጣናቸው ካነሳ በኋላ አዲስ አስተዳዳሪ ተክቷል። የምክር ቤቱ አፈ ጉባኤ አቶ ሰለሞን ላሌ የተተኩትን አዲስ አስተዳዳሪ ማንነት ነግረውናል።
የክልሉ ገዢ ፓርቲ አቶ ደስታ ሌዳሞን የዞኑ አስተዳዳሪ እንዲሆን እንዳጭር ለምክር ቤቱ አቅርቧል። ለምክር ቤቱ ባቀረበበት ጊዜ ምክር ቤቱ ህገ ደንቡ በሚለው መሰረት አይቶ ያው በሙሉ ድምፅ ቀጥሎ የዞኑን እንዲያስተዳድር መስማማቱን ገልጾ አጽድቋል።
ዘገባውን ያደረሰን ዮናታን ዘብዲዮስ ነው ከሐዋሳ።
የትራምፕ አስተዳደር በኢሚግሬሽን ማቆያ ካምፖች ውስጥ ላስቀመጣቸው ልጆች ምግብና ውሃ፣ መሰረታዊ የንጽህና መገልገያዎችን ማቅረብ አለበት ሲል የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ውሳኔ ሰጠ። የሳን ፍራንሲስኮ ከተማ ፍርድ ቤት ዳኞች ትላንትናና ሐሙስ በሰጡት ውሳኔ መንግስት ለሚይዛቸው ሰዎች ደህንነታቸውና ንጽህናቸው የሚጠበቅበት ማቆያ ማዘጋጀት እንዳለበት የሚያስገድደውን እንደ አውሮፓውያን አቆጣጠር የገባውን የሰፈራ ስምምነት ተላልፏል ብሎታል። ህጻናቱ በቂ እና ተገቢ ምግብ፣ የንጹህ ውሃ መጠጥ አገልግሎት፣ መኖሪያና መጸዳጃ ቤት፣ ሳሙና፣ የጥርስ ማጽጃ ሊሰጣቸው ይገባል። በቂ እንቅልፍ ማግኘትም አለባቸው። ይሄ ሁሉ ለደህንነታቸው ወሳኝ ነው ሲል የይግባኝ ፍርድ ቤቱ ብይን ሰጥቷል።
የብሪታንያ የውጭ ሀገር ግዛት ጂብላርተር በቁጥጥር ስር አውለው የነበረውን የኢራኑን ግዙፍ የነዳጅ መርከብ ዩናይትድ ስቴትስን ቅዋሜ ቸል ብላ ለቀዋለች። ይህን ያደረገችው ቴህራን ድፍድፍ ነዳጇን ወደ ሶሪያ እንደማትልክ ማረጋገጫ ከሰጠቻት በኋላ መሆኑን አስታውቃለች። የጂብራልተር ዋና አስተዳዳሪ ፋቢያን ሪካርዶ ባወጡት መግለጫ መርከቢቱን አስሮ ማቆየት የሚያስፈልግበት ምክንያት አይታየንም ብለዋል። ዩናይትድ ስቴትስ ከዚህ ከሰዓታት ቀደም ብላ ብሪታንያ በሰኔ ወር መጨረሻ የያዘችውን መርከብ እንዳትለቅ ለማሳገድ እንደምትፈልግ ፍንጭ ሰጥታ ነበረ። የሆነ ሆኖ ዋናው ዳኛ በጽሑፍ የደረሰን ጥያቄ የለም ነው ያሉት።
በሚቀጥለው የአውሮፓውያን አመት በአለም አቀፍ ደረጃ የምጣኔ ሀብት እንቅስቃሴ መዳከም እንደሚከሰት ዋና ዋና ተቋሚዎች መተንበያቸውን ተከትሎ ትላንት ዩናይትድ ስቴትስ የአክሲዮን ዋጋ አሽቆልቁሏል። በኒውዮርኩ የአክሲዮን ገበያ የሚናገዱ የ30 ትላልቅ ካምፓኒዎች ክንዋኔ የሚከታተለው ዳው ጆንስ ኢንዱስትሪያል በ800 ነጥብ ማለትም በ3% ሲቀንስ ስታንዳርድ ኤንድ ፑርስ እና ናስዳክ ደግሞ ተመሳሳይ ዋጋ ማሽቆልቆላቸው ተመዝግቧል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ወደ ቀዳሚ ዘገባችን እናልፋለን። በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ አካባቢ ለመንግስት ሰራተኞች የቤት መስሪያ የተሰጠው ቦታ ለእኛ ይገባል በሚሉ ወጣቶችና በጸጥታ ኃይሉ መካከል በተፈጠረ ግጭት የሞትና የአካል ጉዳት ደርሷል። የሞቱትና የቆሰሉት ሰዎች ቁጥር ከገለልተኛው ወገን ለማጣራት ጥረት እየተደረገ ነው። መስፍን አራጌ ከወሎ ተከታዩን ዘገባ አድርሶናል።
በከተማዋ 02 ቀበሌ በተለምዶ አበጋር ሜዳ የሚባለው ቦታ ነው የግጭቱ መንስኤ። በስልክ አስተያየቱን የሰጠን የአካባቢው ወጣት እንደሚለው ወጣቶች ይህን ቦታ ለማልማት ቀደም ሲል ጥያቄ አቅርበው ነበር። እንደ አስተያየት ሰጪው ወጣቶቹ የሚፈልጉትን ቦታ የወረዳ አስተዳደሩ ለመምህራን ቤት መስሪያ ለማዋል ቦታ ሸንሻኞችን ወደ ስፍራው በመላኩ ግጭቱ ተቀስቅሷል።
ከትናንት ወደ እዚህ መስተዳድሩ ከመዘጋጃ ጋር ሆኖ የሆነ ቦታ መንመራለን ብሎ ነበር። ወጣቱ የቦታ የሰጠኝ ጥያቄ አቅርቦ ነበር። የቀበሌው ነዋሪ ወጣት ማለት ነው። መንግስት ደግሞ አሁን አይደለም እዚህ ቦታ ማግኘት የምትችሉት፣ እኛ ደግሞ መንግስታችን የሚያመጣው መመሪያ ጋር ተግባራዊ እንዲሆንልን ከወዲሁ በአቅራቢያችን በሚገኙ የቀበሌው ነዋሪ ከመሆናችን አንጻር ቅድሚያ ተጠቃሚ መሆን አለብን በሚል ጥያቄ ምክንያት አስተዳደሩ ባዘጋጀው የፖሊስ ኃይል ትናንትና በተፈጠረው ግብግብ የሰው ህይወት ጠፍቷል፣ የሰው አካል ጎሏል።
የአምባሰል ወረዳ ፖሊስ ጽህፈት ቤት ኃላፊ ዋና ኢንስፔክተር መኮንን ሹሙ በበኩላቸው ስለ ጉዳዩ ይህን ይላል።
ለቤቶች ማህበር ቦታ ለመሸንሸን ባለሙያዎች ጋር ቦታ ሄደን ያው የአካባቢ ለእኛ ነው መሰጠት ያለበት ለሌላ ሰው ሊሰጥብን አይገባም የሚል ወጣቱ ተሰባስቦ ቀደም ሲል ጥያቄ ያቀርብበት ነበረ። ለወጣቱ ደግሞ የወረዳው መስተዳድር የሚሰጠው ምላሽ እንዲሁ ዝም ብሎ በደቦ የሚጠየቅ ጥያቄ ምላሹ ከባድ ነው የሚሆነው። ምላሹን ለመስጠት በማህበር ተደራጁ፣ በማህበር ከተደራጃችሁ በኋላ እንደ ማንኛውም ዜጋ ታገኛላችሁ የሚል ምላሽ ሲሰጥ እንዳይመራብን እዚሁ ላይ እንሞታለን እንጋደላለን የሚል ሀሳብ ነበራቸው። በርካታ ጊዜ የጸጥታ ኃይል ማወያየቷቸዋል፣ አመራሩ ማወያየቷቸው።
አስተያየቱን ለአሜሪካ ድምጽ ሬዲዮ በስልክ የገለጸው ወጣት ግን ጥያቄያቸው ዴሞክራሲያዊ እንደነበር ነው የሚናገረው።
በዲሞክራሲያዊ መልኩ ተደራጅ ተባለ፣ ተደራጅተን አስገባን። ማህበራት ዝርዝራችን በቡድን በቡድን ሆኖ ገባ። አሁን ያንን ፋይሉን ከስር በመክተት ሌላውን የካቢኔ አባላቶች ቅድሚያ ለመስጠት መምህራኖች የደሞዝ ጥያቄ ባነሱበት ሰዓት የመምህራኖችን የደሞዝ ጥያቄ መልስ ለመስጠት በቀበሌው መሬት ተመሳጥሮ ጉዳዩን የወጣቱን ጥያቄ ከስር ፋይሉን ስር አድርጎ የእነሱን ጥያቄ በዚች በቦታ ለመመለስ ስለፈለገ ወጣት ደግሞ መብቴ ጠበቅ የሚለውን ጥያቄ በማንሳት ከክልል ድረስ እንደርሳለን በማለት አሁን ምን ታመጣላችሁ ከፈለጋችሁ በፌዴራል ፖሊሱ ማስጨፈጨፋቸዋለን ወንቱ አስተዳደሩ የፈለጉ መስዋዕትን ከፍላለ አለ ማጣ።
ስማቸው እንዲጠቀስ ያልፈለጉ የመንግስት አካል ወጣቶቹ በህጋዊ መንገድ መደራጀታቸውን አምነው ችግሩ እኛ የፈለግነውን ቦታ በፈለግነው ጊዜ ማግኘት አለብን የሚል አቋም መያዛቸው ነው ብለዋል። እንደ ወጣቱ ትናንት 3 ሰዓት ገደማ በተፈጠረው አለመረጋጋት የተወሰኑ ወጣቶች በቁጥጥር ስር ይውላሉ። ይህን ተከትሎ የታሰሩት ይፈቱ፣ ጥያቄያችን ምላሽ ያገኝ ብለው በመውጣታቸው በጥይት ተደብድበዋል ሲል ይገልጻል።
ጠዋት 3 ሰዓት ላይ ግጭቱ ተፈጠረ። የተወሰኑ ልጆች አፍሶ አምጥቶ አሰሩ። ሲያስሩ ጓደኞቻችን ይፈቱ ብለው 9 ሰዓት አካባቢ ላይ ሰልፍ አድርገው ሲመጡ ጓደኞቻችን ይፈቱ፣ ድምጻችን ይሰማ፣ መብታችን ይጠበቅ በሚል መፈክር ይዘው ፖሊስ በራፍ ላይ ወጣቶችን በጥይት ረፈረፋቸው።
ቀጥታ ፖሊስ የጥይት ተኩስ ጀመረ። የጥይት ተኩስ ሲጀምርባቸው እነሱ በርግዘው ሄዱ። ከዛ በኋላ ወደ ላይ ነበር መጀመሪያ አካባቢ ተኩስ። ከዛ በኋላ እዛ አካባቢ ያሉትን የእኛን ወንድሞች የእኛን እህቶች ጨረሷቸው። በቀጥታ አግድም መሬት ለመሬት ተኩስ። አሁን አንደኛው ጉስሊ ነው እኔ ሞተ ዛሬ ከበርኩ። ምንም ላይ የለንበት የጥያቄውም አገር አይደለም። ብዙ ግን የተመታ ወጣት አለ። አሁን እነዚህ ልጆች የመተውን ፖሊስ ያውቃሉ። ብዙዎች ዛሬም ሆነም አልሆነም ግን እንደተጨራሽም ሰውም ሊገደል አይችልም ነው እኔ።
ዋና ኢንስፔክተር መኮንን በበኩላቸው ወጣቶቹ ወደ አካባቢው የሄዱ ባለሙያዎችን አባረዋል፣ ጸጥታ ኃይሉም ስራውን በአግባቡ እንዳይሰራ አውከዋል ሲሉ ይገልጻሉ። ማዘጋጃ ቤቱ ያስቀመጠውን የወሰን ድንጋይ እየነቀሉ በስፍራው ከብቶች አሰማርተው እንዲወጡ ሲጠየቁ እምቢ ያሉ ግለሰቦችን በቁጥጥር ስር አውለው ወደ ጣቢያ መመለሳቸውን ጠቅሰዋል።
በዋነኝነት ደግሞ ያስተባብር የነበረው የቀበሌው የወጣት አስተባባሪ ተብሎ በካቢኔ ደረጃ የተቀመጠው የቀበሌው ማለት ነው። እሱ ደግሞ ያንን ቦታ ለወጣቱ ለኳስ ሜዳ ይሰጥ የሚል ደግሞ ሌላ አጀንዳ ያለው ሰው ስለነበረ እሱም ደግሞ ኳስ ሜዳውን ለምን ደፈራችሁብኝ በሚል ቀጥ ብሎ እዛ ረብሻ ለማስነሳት ሲመጣ እሱንም በቁጥጥር አውለን ነበር። ከዛ በኋላ ከኋላ ያለው ወጣት ከቦታው ልቀቁልን፣ የታሰሩትን ሰዎች ልቀቁልን ነው የመጀመሪያው። ከቦታው ለቀቅንኛ በኋላ ኃይል አደራጅተው ቁጥራቸውን ጨምረው ጣቢያ ላይ የታሰሩትን እስረኞች ልቀቁ በሚል መጡ። መጨረሻ ላይ በሩ ጠባብ ነው፣ ገቡ። ምንም ልንቋቋም አልቻልንም። በመገፋፋት ከጀርባችን በከፍተኛ ደረጃ ድንጋይ ይወረወራል። ከዛ ተጠግተን የራሳችንን ቢሮ ግድግዳ መከታ ያዝ። ከዛ ቀጥሎ እንደገና ደግሞ በዙሪያችን ከኛ የጸጥታ ኃይል ውጪ የሆነ የሽጉጥ ተኩስ ይሰማል። በዛ መጨረሻ ላይ የነገር እየከፋ ከሄደና ወደ እስር ቤት ከገቡ የእኛን ፖሊሶች ደግሞ ተቆጣጥረው መሳሪያ ከነጠቁ ለሕይወትም ለንብረትም አደጋ ስለነበረ ያለን አማራጭ ምንድን ነው? ራሳችንን እና ግቢውን የመከላከል ስራ ለመስራት ወደ ሰማይ ጥይት የመጠቁ።
በዕለቱ በተፈጠረው ግጭት ሰዎች ሞተዋል፣ ሰዎች ቆስለዋል። ልዩነቱ ቁጥሩ ላይ ነው። አንዳንድ ወጣቶች የሟቾቹን ቁጥር ከ4-6 ያደርሱታል፣ የቆሰሉትም 15 ይሆናሉ ይላሉ። ፖሊስ ግን የሟቾቹ ቁጥር 3፣ ከባድ የመቁሰል አደጋ ደርሶባቸው ወደ ሕክምና የተላኩት 5፣ ቀላል ጉዳት ደርሶባቸው ከመጠነኛ ሕክምና በኋላ ወደ ቤታቸው የተመለሱት 2 እንደሆኑ ያስረዳል። የሟቾቹ አስከሬን ከፖሊስ ጣቢያው ቅጥር ግቢ ውጭ መገኘቱን ያመለክቱት ዋና ኢንስፔክተር በምን አኳኋን እንደተገደሉ ከሕዝብ ጋር በመተባበር ምርመራ ይካሄዳል ብለዋል። በሌላ በኩል አሁንም ድረስ የታሰሩ ወጣቶች መኖራቸውንና ከቤተሰቦቻቸው ጋር እንዳይገናኙ መደረጋቸውን የሚገልጹ አሉ። የደቡብ ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር የሽወርቅ ላቀው አሁን በአካባቢው አንጻራዊ ሰላም መስፈኑን ገልጸው ህብረተሰቡ ከፖሊስ ጎን እንዲቆም ጥሪ አስተላልፈዋል።
ከማህበራዊ ድረገጽ አንጻር የተዛቡ አስተሳሰቦች ወይም የተዛቡ መልእክቶች ቢኖሩም ህዝቡ መደናገጥ የለበትም። ከፖሊስ እና ከጸጥታ ኃይሉ ጎን በመሆን አስፈላጊውን ድጋፍና ትብብር እንዲያደርግልን ያው ጥሪያችንን እናስተላልፋለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን እናመሰግናለን። በመላው ኢትዮጵያ ማክሰኞ ዕለት ይፋ የተደረገው የከፍተኛ ትምህርት መግቢያ 12ኛ ክፍል መልቀቂያ ፈተና ውጤት በተማሪዎችና በወላጆች ላይ ከፍተኛ ቅሬታን ፈጥሯል። እኛ የሰራነውና የመጣው ውጤት የተራራቀ ነው ያሉ በሺዎች የሚቆጠሩ ተማሪዎች ዛሬም የቅሬታ ቅጽ ሲሞሉ ውለዋል። የኦሮሚያና የትግራይ ክልል ትምህርት ቢሮዎች ደግሞ በአንዳንድ የአገሪቱ ትምህርት ቤቶች በፈተና ሂደቱ ላይ የነበረው ችግር ሳይስተካከል ውጤቱ ይፋ መደረጉ ተገቢ ያለመሆኑን ገልጸዋል።
ሙክታር ጀማል ያነጋገራቸው የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ይህንን አስተያየት ሰጥተው ነበር።
በኦሮሚያ ትምህርት ቢሮ በኩል በፈተናው ላይ ሁለት ችግሮችን ነው ያስተዋልነው። የመጀመሪያው አፕቲቱድ በሚባለው ትምህርት ላይ የተፈተኑ ተማሪዎች በሙሉ ውጤታቸው ችግር እንዳለበት ተገንዝበናል። አገር አቀፍ ፈተናዎች ድርጅትም ትምህርት ሚኒስቴርም ይህን ተረድተው የአፕቲቱድ ትምህርት በድጋሚ እንዲታረም ወስነዋል። ስለዚህ ይሄ ይስተካከላል ብለን እንገምታለን። አንደኛው ችግር ይሄ ነው። ሁለተኛው ችግር ደግሞ ከተፈተኑ ተማሪዎች የ5000 ተማሪ ያህል ውጤት ችግር እንዳለበት ገምተናል። ይህም ግምት እንግዲህ ተማሪዎች በሶስት ትምህርቶች በአንድ ወይ በሁለት ወይ በሶስት ከፍተኛ ውጤት ያመጡበት ሁኔታ አለ። ይሄ ከሌሎች ትምህርት ካስመዘገቡት ውጤት በጣም ተቃራኒ በሆነ ሁኔታ ውስጥ መታየቱን ነው እኛ የታዘብ ነው። የሀገር አቀፍ ፈተናዎች ኤጀንሲ ጋርም እነዚህ አይነት ችግሮች ሊኖሩ እንደሚችሉ ቀደም ብለን ጥቆማ ሰጥተናል። ስለዚህ የነዚህ የ5000 ተማሪዎች ውጤት አጠቃላይ የተማሪዎችን ውጤት የሚያዛባ ስለሆነ ኤጀንሲው ይህን ነገር በጽኖት እንዲከታተለው በአካልም በውይይትም እንደገና ደግሞ በደብዳቤም አሳውቀናል ማለት ነው።
በትግራይ ክልል በኩል ያለውን የመቀሌው ዘጋቢያችን ሙልጌታ ጽባ በተከታዩ መልኩ አሰናድቶታል።
በትግራይ ክልል አድግራት ከተማ በጽንሰታ ለማርያም ሁለተኛ መሰናዶ ትምህርት ቤት የ12ኛ ክፍል ፈተና የወሰደችው ኮኮብ ካህሳይ በዚህ ሳምንት በተለቀቀው ውጤት የተጠበቀችውን ባለማግኘቷ ደስተኛ አይደለም ትላለች። በተለይ በአንዳንድ አካባቢዎች ፈተናው ተሰርቋል ተብሎ የሚገለጸውን ስሜቷ እንደረበሻት ነው የምትናገረው።
ውጤቱ በጣም አሳዛኝ ነው። ማለትም ከጠበቅኩት በታች ነው ሆኖ ያገኘሁትኝ። በዚህ ፈተና በጣም ተጎድቻለሁ። በተለይ በአፕቲቲዩድ ፈተና ዝቅተኛ ውጤት ነኝ ያመጣሁት። በጣም ሰርቻለሁ ብዬ አስቤ ነበር። ደግሞ በእኔ ብቻ አይደለም፣ ብዙ ተማሪዎች ናቸው እንደሱ ውጤት ያመጡት። ስለዚህም ተጎድቻለሁ፣ በጣም ክፉ ነገር ነው ብዬ ነው የማስበው።
ሌላው በከተማዋ አጋዚ ሁለተኛ መሰናዶ ትምህርት ቤት የዩኒቨርሲቲ መግቢያ ፈተና የወሰደው ሁሉፍ ወልደ ገብርኤል በበኩሉ ፈተናው በተለይ የስኮላስቲክ አፕቲቲዩድ የጠበቀውን እንዳልሆነ ነው የሚገልጸው።
ውጤቱ ዝቅተኛ ነው የመጣ። በአፕቲቲዩድ ላይ ፈተና እንደጠበቁት አልመጣልኝም። የኔ ብቻ ሳይሆን የሁሉም ጓደኞቼ የወረደ ውጤት ነው የመጣብንና ቢታይልን ደስ ይለኛል።
የትግራይ ክልል ትምህርት ቢሮም የ12ኛ ክፍል ሀገራዊ ፈተና ውጤት ላይ ቅሬታ እንዳለው አስታውቋል። ቢሮው በፌስቡክ ገጹ ያወጣው መግለጫ እንደሚያሳየው ትግራይና ሌሎች ክልሎች በሀገራዊ ፈተና ላይ ቅሬታ ያላቸው ውጤቱ ይፋ መደረግ አልነበረበትም ብሏል። በሀገሪቱ የተፈጠረውን የጸጥታ ችግር ተከትሎ በአንዳንድ አካባቢዎች በሀገራዊ ፈተናዎች ላይ ኩረጃ በስፋት ታይቶ ስለነበረ ወደ ትምህርት ሚኒስቴር ቅሬታ አቅርበን ነበር ብሏል። የቀረበው ቅሬታ እናየዋለን የሚል መልስ ተሰጥቶት ነበር ሲልም ቢሮ ገልጿል። ነገር ግን ቅሬታው ሳይጣራ ቆይቶ ውጤት ይፋ ይደረጋል ሲባል ተመልሶ የትግራይ ትምህርት ቢሮ ቅሬታውን ሳይጣራ ውጤት ይፋ መደረግ የለበትም ብሎ እንዳሳወቀ ገልጿል። ይህንን ተከትሎ ደግሞ ሐምሌ 7 2011 ዓ.ም የ12ኛ ክፍል መልቀቂያ ፈተና ውጤት ይፋ መደረጉ ትክክል አይደለም ብሏል። መግለጫው በአማራ ክልል አንዳንድ ትምህርት ቤቶች በተለይ በባዮሎጂና ኬሚስትሪ የትምህርት አይነቶች የታየው ውጤት አሳሳቢ ነው ብሏል። በተጨማሪም በስኮላስቲክ አፕቲቱድ የታየውን የኮድ መቀየር ተከትሎ ተማሪዎችና ወላጆች ጥያቄ እያነሱ ናቸው ሲል አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባ አድግራት።
የባህር ዳሯ ዘጋቢያችን አስቴር ምስጋናው ዛሬ ያነጋገረቻቸው የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ይርቃል ከፋለ በበኩላቸው
አማራ ክልል በጣም ተገቢ የሆነ ቅድመ ዝግጅት አድርጎ በሀገር ደረጃ የወጣውን ማስፈጸሚያ እቅድ እስከ ትምህርት ቤት ድረስ በማድረስ በጥብቅ ዲሲፕሊን በመፈጸም ካለፈው ዓመት በተሻለ በተረጋጋ መንገድ ፈተናው እንዲሰጥ ተደርጎ ተከናውኗል። ወደ 3000 የሚጠጉ ፈታኞች ናቸው ለ12ኛ ክፍል ፈታኝነት ተመድበው የሰሩት። እነዚህ እያንዳንዳቸው ሞራል አላቸው። ማንም ተቆጣጥሮ የሚያሰራቸው አይደለም። እነዚህ ሰዎች የፈተና ጥሰት ከተገኘ መያዝ አለባቸው፣ መፈረም አለባቸው፣ እንዲሰረዝ ማድረግ ይቻላል። በግለሰብ ደረጃ በትምህርት ቤት ደረጃ ይሰረዛል ህጉም ስለሚፈቅድ ማለት ነው። እኔ እስከማውቀው ድረስ ከዚህ ከ228ቱ የፈተና ጣቢያ ውስጥ ከተፈተኑት ወደ 92000 ከሚጠጉ ተማሪዎች ውስጥ ይሄ ብሎ ይሄ ትምህርት ቤት ችግር አለበት ተብሎ የቀረበ ሪፖርት አላውቅም። የፈተናዎች ድርጅትም የቀረበለት ለመሆኑ ግልጽ አላደረገም። የቀረበ ነገር የለም። በትክክል በአግባቡ ፈተናው ተሰጥቷል የሚል ማሳረጃ ነው የሰጠው። በዚህ መንገድ ፈተናው ተጠናቆ ያለ አሁን የፈተናው ውጤት ከተለቀቀና ውጤቱም በእያንዳንዱ ክልል ምን ይመስላል የሚባለው ገና ሳይታወቅ ለምንድን ነው አማራ ክልል ይሄ ችግር ነበር የሚባለው? ይሄ ራሱ የሆነ ሌላ ችግር አለው ማለት ነው። የአማራ ክልል የሚኮረጅ ተማሪ ካለ መጀመሪያ የሚጎዳው የአማራ ክልል ያኮራጁ ተማሪ ነው። ህብረተሰቡን የሚሰርቅ ወላጁን የሚሰርቅ ትውልድ እንድንገነባ አንፈልግም፣ አንፈቅድም። ይሄን እኛ የምንፈልገው በሀገር ደረጃም እንዲሆን የምንጥረው መለካት ያለበት ሰው አይደለም፣ ቋንቋ አይደለም፣ ክልል አይደለም፣ አካባቢ አይደለም፣ እውቀት ነው መለካት ያለ። እውቀት ደግሞ ዩኒቨርሳል ነው፣ በዓለም ያሉ ሰዎች በጋራ የሚለኩበት ነው። በመሆኑ የአማራ ክልል ተለይቶ ለብቻው ያላወቀውን እንዲያውቅ የሚደረግበት ስርዓት እንዲኖር ማንም አይፈቅድም፣ አይደረግም። እና ስለዚህ መሰረተ ቢስ ወሬ ነው። አሁን አማራ ክልል ላይ በጣም ሰፊ ወላጆች ይጨነቃሉ፣ ተማሪዎች ይጨነቃሉ። ከፍተኛ ውጤት ያላቸው ተማሪዎች ሁላ ያላገባ ውጤታችን ተያዘ፣ ለምንድን ነው የተያዘው ይገለጽልን የሚሉ አሉ። በተመሳሳይ በሌላው የትምህርት አይነትም በቃ እኛን የማይገልጽ ዝቅተኛ ውጤት ነው ተመዝግቦ የመጣው፣ ስለዚህ ይሄ እንዲታይልን እንፈልጋለን የሚሉ በጣም በርካታ ተማሪዎች ናቸው። ስለዚህ ይሄ ሁላ አጠቃላይ ሳይታይ ሳይታወቅ አስቀድሞ የተለየ ሆን ብሎ አንድን ክልል ለመጉዳት ሆን ብሎ አንድ ክልል በተለየ መጥፎ ስል ውስጥ እንዲገባ ማድረግ ነውር ነው፣ ኢሞራላዊ ነው፣ ተገቢ አይደለም እንላለን። ስለዚህ እንደዚያ አስተያየት ተሰጥቶ ከሆነ መታረም አለበት። ክልሉ ውስጥ ለፈተና ከተቀመጡ ተማሪዎች ያስመዘገቡትን ውጤት በሚመለከት አሁን በግል ደረጃ ካልሆነ በስተቀር አጠቃላይ አሰባስበን አደራጅተን መተንተን አልቻልንም፣ መረጃው አልመጣልንም። አሁን እያንዳንዱ ተማሪ ብቻ ነው የሚያውቀው። 93,000 ፈተና ለመቀመጥ ተመዘገቡ። ከዚያ ውስጥ ወደ 92,000 የሚደርሰው ተቀምጧል ለፈተና፣ ሌሎች በተለያየ ምክንያት አልተቀመጡም። እዚህ ውስጥ ምን ያክሉ ነው ለምሳሌ 350 በታች ያመጣ? ምን ያክሉ ነው ከ350 በላይ ያመጣ? ምን ያክሉ ነው 400 በላይ ያመጣ? ምን ያክሉ ነው 500 በላይ ያመጣ የሚለውን መተንተን አልቻልንም፣ መረጃው ስላልደረሰ። ምናልባት አሁን የአፕቲቲዩድ መስተካከል ስላለበት እንደገና ደግሞ ሁለት የትምህርት አይነቶች መጣራት አለባቸው ተብለው የተያዙት ማጣራቱ ተጠናቆ ሲገለጽ ድረስ ሊሆን ይችላል፣ መረጃው አልደረሰንም።
እስክንድር ፍሬው ያነጋግራቸው የአገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ ዋና ዳይሬክተር አቶ አርያ ገብረ እግዚአብሔር ለአሜሪካ ድምፅ ሁኔታውን ሲያስረዱ ስኮላስቲክ አፕቲቲዩድ ፈተና በተሰኘው ፈተና ላይ የእርማት ችግር መፈጠሩን ተረጋግጧል። ፈተናውን ለሚያርሙ ማሽኖች የተሰጡት የመልስ ቁልፎች ቦታ በመቀየራቸው ከ319,000 ተፈታኞች ግማሽ በሚሆኑት ውጤት ላይ ስህተት ተፈጥሮ ሊሆን እንደሚችል ነው ያብራሩት።
የኦሮሚያና የትግራይ ክልል ትምህርት ቢሮዎች የቀረበ የተባለውን ቅሬታ በተመለከተም ለእኛ አልደረሰንም ብለዋል ዋና ዳይሬክተሩ። ኤጀንሲው ግን በአማራ፣ በኦሮሚያ፣ በደቡብ፣ በቤንሻንጉል ክልሎች የሚገኙ 848 ተማሪዎች ውጤት ይዞ እያጣራ መሆኑን አመልክተዋል።
በስኮላስቲክ አፕቲቱድ ፈተና የተፈጠረውን የእርማት ችግር በመፍታት የተስተካከለው ውጤት በሳምንቱ መጨረሻ ይፋ እንደሚደረግም ዋና ዳይሬክተሩ አስታውቋል። በሌሎች ተማሪዎች እየቀረበ ያለውን ቅሬታ በተመለከተ ጭብጥ ያለው ከሆነ እናየዋለን ብለዋል። የፈተናውን ውጤት አስመልክቶም አዎንታዊም ሆነ አሉታዊ አስተያየት መስጠት መብት መሆኑን ያስታወሱት ዋና ዳይሬክተሩ በተለይ በማህበራዊ ሚዲያዎች ላይ የሚሰጡ አስተያየቶች ግን መረጃን ብቻ መሰረት እንዲያደርጉ መክረዋል።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። አሁን ሰዓቱ የጥበብ ታዛ የሚደመጥበት ነው። ከ19 ዓመት በላይ በጥበብ ውስጥ ቆይታለች። ከ20 በላይ የቴሌቪዥንና የሬዲዮ ድራማዎችን ጽፋለች። ዝነኞቹ እና ከሰላምታ ጋር የተሰኙ ሁለት የመድረክ ቲያትሮችን ለህዝብ አድርሳለች። በተለይ ከሰላምታ ጋር በተለያዩ ሀገራት ከአማርኛ ቋንቋ ውጪ በሶስት የተለያዩ ቋንቋዎች ተተርጉሞ በብዙ ሀገሮች ለእይታ በቅቷል። በአሁኑ ሰዓት በከፍተኛ ጉጉት እየታየ ያለው የቴሌቪዥን ድራማ ደርሶ መልስ ጸሐፊም ናት። የዛሬ ጥበብ ታዛ እንግዳችን መዓዛ ወርቁ ከኤደን ገረመው ጋር ተከታዩን ቆይታ አድርጋለች።
ላለፉት 19 ዓመታት በጥበብ ስራ ውስጥ ቆይታለች። ድራማዎቿ፣ የመድረክ ቲያትሮቿ በተመልካቾችና በአድማጮች ልብ ውስጥ ሰርጸው ገብተዋል። ደርሶ መልስ የቴሌቪዥን ድራማ፣ ወፊቀው መች፣ አልጋ ባልጋ የሬዲዮ ተከታታይ ድራማዎች፣ ከሰላምታ ጋርና ዝነኞቹ የመድረክ ቲያትሮች ከሰራቻቸው ከጻፈቻቸው የጥበብ ትሩፋቶች ከብዙ በጥቂቱ ናቸው። የእነዚህ ሁሉ የጥበብ ስራዎች ፈጣሪ ጸሐፊ ተውሬት መዓዛ ወርቁ የዛሬ የጥበብ ታዛዬ እንግዳ ናት። ስራዎች እንጂ እኔ ብዙ አልታወቅም ትለናለች።
አሁን ለዚህም ብዬ አንዳንድ ጊዜ ራሴን ሰው በጣም እታወቃለሁ ብዬ አላስብም። በመልክ አያውቁኝም። ግን በሰራሁበት ዘመንና ጊዜ ሁሉ የራሳቸው ተደራሴ የነበራቸውና እነዛ ስራዎች ይታወቃሉ። አሁን ለምሳሌ አንዳንድ ሰዎች አሁን አንድ ስራ ሲያውቁ የሆነ ዛሬ ምናልባት ከሰባት ዓመት በፊት የሰራሁትን ስራ አስታውሰው ሊነግሩሽ ይችላል።
ገና ከልጅነቷ ጀምሮ በመጽሐፍት ፍቅር የተነደፈችው መዓዛ ወርቁ የሁለተኛ ደረጃ ትምህርቷን ጨርሳ ወደ ከፍተኛ የትምህርት ተቋም መግቢያ ነጥብ ሲመጣላት ያለምንም ማንገራገር የቲያትር ጥበባት የትምህርት ዘርፍን መምረጧን ትናገራለች። 4 ዓመት የአዲስ አበባ ዩኒቨርሲቲ የትምህርት ጉዞዋን ጨርሳ ስትወጣ አቋራጩ የቅርብ ሩቅ የተሰኙ የቴሌቪዥንና የሬዲዮ ድራማዎችን ዳይሬክት አደረገች። ገና በተማሪ ቤት ሆና ስትመረቅ የዛሬ 10 ዓመት የመድረክ ቲያትር ጽፌ ለህዝብ አበቃለሁ ብዬ ለራሴ ቃል ገብቼ ነበር የምትለን መዓዛ በቀጠሯ መሰረት ከ10 ዓመት በኋላ የመጀመሪያ የመድረክ ስራዋን ዝነኞቹን ለህዝብ እይታ አበቃች። ከመጀመሪያ የመድረክ ስራዋ ልምድ በመነሳትም ቀጣዩን በአቀራረቡ ልዩ የሆነውንና የፈጠራ ድፍረት የተሞላበትን ዓለም አቀፍ እውቅናን ያሰጣትን ከሰላምታ ጋር ዴስፐሬት ቱ ፋይት ብላ በእንግሊዝኛ እንደጻፈችው ትነግረናለች።
የመጀመሪያ ትሬን ተራውን እንደምንኩልልና የታየው በአዲስ አበባ ቲያትርና ባህል አዳራሽ እሱም እንደፈራው የሄድኩበት ሂደት በተለይ ካሉ ቲያትር ያሉን ሶስት ቲያትር ቤቶች ናቸው። እነዛን ሶስት ቲያትር ቤቶች በዚህ ስራ አዳርሻለሁ እና ሂደታቸውን አሰራራቸውን ሰው በጣም ምቾረ ነው በራሴ የሚገመግመው እሱም ነገር በመጀመሪያ ስራ አይቻሉ። ስለዚህ ከዚህ በኋላ ቲያትር ስጽፍ ቲያትር ቤቶች አሉ የተለየ ቦታ የተለየ ኦዲየንስ ለማግኘት ነው መሄድ ያለብኝ እና በጣም አጭር በጣም የተለየ ስራ መስራት አለብኝ እያልኩኝ እያሰብኩኝ ነበር እና የፈንዳንስ ኢንስቲትዩት የምስራቅ አፍሪካ ቲያትር ፕሮግራም ጥሪ ያቀርባል ለምስራቅ አፍሪካ ጸሐፊዎች። ቲያትር ላብ ይባላል እሱ ጥሪ ሲወጣ አፍኩት ማለት ያው የውጭ ዜጎች ስለሆኑ በአማርኛ ስለማያነቡ በእንግሊዝ ነበር እና ተመረጠ። ኬንያ ታየ። በዛ ላይ ደግሞ በዘውጉ ወይም ደግሞ በአቀራረቡ የፖስት ሞደርን የሚባለው ዘመንኛ የቲያትር አጻጻፍ የተከተለ ነበረ። ስለዚህ አጻጻፉም ላይ አቀራረቡም ላይ ብዙ አይነት አላባዎችን ይጠቀም ነበረ። ከዛ ውስጥ አንዱ ሙዚቃ ነው። ሙዚቃዊ ቲያትር አይደለም ግን ሙዚቃና ዳንስን አካቷል በውስጡ። ከዛ በኋላ ኒውዮርክ ላይ ታየ። ፊድን ላይ ደግሞ ስቶኮልም ፊድን ላይ ደግሞ ተሰርቷል በፊድን አንቱ አንያል ማለት። ከዛ በኋላ ሩዋንዳ ተሰርቷል፣ ብሩንዲ ተሰርቷል፣ በሌላ ቋንቋ ተተርጉሟል። አሁን አማርኛ እንግሊዝኛ ብቻ ሳይሆን በጀርመንና በሰርቢያ ቋንቋ ተተርጉሟል። ሌሎች ሀገሮችን ለማስተማሪያነት ይጠቀሙታል። እና በጣም እድለኛ ነኝ መሰለኝ። በጣም ትንሽ ነገር ናት ለእኔ፣ አሁን በጣም ቀላል ነገር ናት። ግን ብዙ ሄደች እና ትንሽ ድፍረት፣ ትንሽ መሞከር፣ ትንሽ ደግሞ ከተለመደው የመውጣት የሚያመጣልሽ እድል ነው። በቃ
የፈጠራ ስራ ድፍረትን ይጠይቃል፣ ከተለመደው ወጣ ብሎ ማሰብን ይጠይቃል የምትለን መዓዛ ጽሁፎችን ጽፍ በአካባቢ የማየው የዕለት ተዕለት ህይወትና እንቅስቃሴ ተነስቼ የማያቸውን ኢፍትሐዊ ነገሮች መሰረት አድርጌ ነው ትለናለች።
ሰዎች በተለያየ መንገድ ራሳቸውን ይገልጻሉ። እኔ በጽሁፍ ነው የምገልጸው። ብዙ ጊዜ በማያቸውን ነገሮች በአጠቃላይ በሀገራችን ማህበራዊ፣ ኢኮኖሚ፣ ፖለቲካዊ ውስጥ ያለ ነባራዊ ወቅታዊ ነገር ይነካኛል፣ ይመለከተኛል። ከዛ እሱን አስባለሁ። ከዛ በተለይ ደግሞ ፍትሐዊ ያልሆኑ ነገሮች ያናድዙኛል፣ ያሳስቡኛል፣ ይመለከተኛል ብዬ ሳስባቸው ታሪክ ይሰራል ጭንቅላት ሳሳሱ ማለት ነው። እንደዛ ነው ፕሮሰስ ማድረገው። አሁን ለምሳሌ ከሰላምታ ጋር ቲያትርን ወይም ዛዘሞ ፌቆመች ላይ ድራማ በጨረሻ ላይ የሰራ ደርሶ መልስ ተከታታይ ቴሌቪዥን ድራማ ስታስቢ ታርጌት የሌለው ኪነጥበብ ስራ የለም። ታርጌት ግሩፕ አለ ወይም የምትሰሪላቸው የተመልካች አይነቶች አሉ። ስለዚህ እድሜያቸው በአዋቂ የእድሜ ደረጃ ላይ ያሉ ከሀያ አምስት አመት በላይ የሆኑ እንደዛ ብዬ ነው የምነሳው። ስለዚህ እነሱ አስባለሁ። ግን ከታየ በኋላ በጣም በሚገርም ሁኔታ ሌላ አይነት እኔ ካሰብኳቸው ውጭ ያሉ ተመልካቾችም ሲዝናኑበትና ሲነጋገሩበት ያለው ይገርመኛል።
በመጨረሻም መዓዛ ለወጣት የጥበብ ሰዎች በጥበብ ስራ ላይ እንግዳ ሳይሆኑ ከብዙዎች ጋር መተዋወቅ፣ የራስን ተመልካችና ተከታይ እስኪያፈሩ ድረስ ደግሞ በመታገስ መማር መጣርና አዲስ ነገር ይዞ መገኘት አስፈላጊ ነው ብላለች።
አድማጮች ለዛሬ ሳምንቱን የመጨረሻ የሆነውን የጋቢና ቪኦኤ ጉዟችንን በዚሁ አጠናቀናል።
የመጀመሪያ በሚለው ሙዚቃ የመጨረሻው ፕሮግራም በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ያቀናበረልን ሞቅቢል ያቤሮ።
ጉዟችሁ የሰመረ ይሁን እያልን በጀመር ነው በናቲ ሙዚቃ እንሰናበታለን። መልካም ምሽት። ደህና ደሩ።
ain't over.